Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪ አድማጮች። የሁድ ምሽት ነሐሴ 23 2013 ዓ.ም ዝግጅታችን ከአሜሪካ ድምጽ ራዲዮ ጀምሯል። በመስተንግዶ አብራችሁ የማመሸው እኔ ስምንሽ ቆየ፣ በቅንብሩ ደግሞ ኤልያስ አስማረ አብሮኛል። ለዛሬ ምሽት ከዚህ በፊት በጋቢና ከተላለፉ ፕሮግራሞቻችን መካከል ድጋሚ ብትሰሟቸው ብለን የመረጥናቸውን መሰናዶዎች አዘጋጅተናል። አብራችሁን ቆዩ። One Health Initiative ወይም አንድ የዓለም ጤና ተነሳሽነት በአሜሪካን ሀገር በሚገኘው በኦሃዮ ዩኒቨርሲቲ አማካኝነት የተመሰረተ ተነሳሽነት ሲሆን ላለፉት 10 ዓመታት ከአካባቢ ከእንስሳትና ከሰዎች ጋር ተያያዥነት ያላቸው እንደ ኮቪድ-19፣ ኢቦላ፣ የእብዱሻ በሽታ፣ በነፍሳት የሚመጡ በሽታዎችን በኢትዮጵያ፣ ኬንያ፣ ዩጋንዳ፣ ታንዛኒያ፣ ሜክሲኮ፣ ብራዚል እና ታይላንድ እየተንቀሳቀሰ ሲያጠና ቆይቷል። ኤደን ገረመው የተቋሙ መስራችና የተላላፊ በሽታዎችና የሞለኪዩል ጥናት ተመራማሪ የሆኑትን ፕሮፌሰር ወንዶሰን አበበን አነጋግራቸዋለች። ውይይታቸው ፕሮፌሰር ወንዶሰን ስለ ግሎባል ዋን ሄልዝ ከሚያስረዱበት ይጀምራል።
ግሎባል ሄልዝ ብዙ ነገሮችን ያቀፈ ሲሆን ዋን ሄልዝ አንድ ጤና በተለያየ ቦታ መሆን እየተስፋፋ ያለ ነው። የግሎባል ዋን ሄልዝ ኢኒሼቲቭ የመጀመሪያ ራሱ አስተሳሰቡን እኛው ያወጣነው ከኦሃዮ ስቴት ተለያየ ሀገር ካሉ ፓርትነሮች ጋር ሆነ ያወጣነው ሆኖ ይሄ የዓለም ላይ ያሉ የጤና ችግሮችን የሚመለከት ሆኖ አንድ ጤና የሚለው ኮንሴፕት ምንን ነው የሚያመለክተው? በኢትዮጵያ ብዙ ታዳጊ ሀገሮች እንደዚሁም ደግሞ ዓለም ላይ በሙሉ የህዝብ ቁጥር በጣም እየጨመረ ነው። አሁን 7.6 ቢሊዮን የህዝብ ቁጥር ሲኖር በ2050 ወደ 10 ቢሊዮን ይደርሳል ተብሎ ይገመታል። የዓለም ህዝብ እያደገ በመጣ ቁጥር ደግሞ የሰው ከአካባቢው ጋር ከእንስሳት ጋር ከዱር እንስሳት የሚሆኑ ወይም ደግሞ የቤት እንስሳት ጋር ያለው ኢንተራክሽን፣ እነዚህ በነፍሳትና በሌላም የሚተላለፉ በሽታዎች በጣም እየጨመሩ ነው የሚሄዱ። ለምን? ያለው ቅርርብና ግንኙነት እየጨመረ ነው። ዓለም እየጠበበች የሰው ቁጥር እያደገ በሚሄዱ ምክንያት ብዙ ከተሞች እየተፈጠሩ ይሄዳሉ። ድሮ ጫካ የነበሩ አካባቢዎች በዛ ምክንያት ያለው ኢንተራክሽን ይጨምራል። የሰው የምግብ አቅርቦት ከምግብ የሚነሱ በሽታዎች እየጨመሩ ይመጣሉ። ለምን? ብዙ ተመጋቢና ብዙ የምግብ አቅርቦቶችን እየጨመረ ይሄዳሉ። የውሃ እጥረት አሁን ዓለም ላይ እንደምናየው ነው። ከውሃ የሚነሱ በሽታዎች እየጨመሩ ሄዱ ብናይም ግን ውሃ በአጠቃላይ ያለው እጥረት ኢትዮጵያ ውስጥ በደንብ የምናውቀው ችግር ነው። በየቦታው ዓለም ላይ እንደዚህ ብዙ ሀገሮች ላይ የተከሰተ ነው። እነዚህ ሁሉ በጣም እየጨመሩ ነው ሄዱት። በአሁኑ ሰዓት ሰው ላይ የሚታዩ አዳዲስ በሽታዎች እንደ ኮቪድንም ጨምሮ ሌሎችም አዲስ የሚነሱ ኢመርጂንግ ኢንፌክሽን ዲዝ ምንላቸው ሁሉ ከ70-75% የሚመጡት ከእንስሳት እነዛን ነው። እኛ ያንን ቀድመን በማጥማት ዘንድሮ 10ኛውን አመት አኒቨርሰሪ እናከብራለን።
ተቋማችሁ በምስራቅ አፍሪካ በሌሎች ሀገራቶችም ይንቀሳቀሳል። በእነሱስ በምን አይነት እንቅስቃሴዎች ነው የምታደርጉት?
የምናደርገው እንቅስቃሴዎች እንግዲህ ቃ ውስጥ ያሉ አሁን ወደ 6 ሀገሮች አካባቢ ደርሰዋል። በፕሮጀክት ደረጃ የምንሰራበት ሌሎችም ብራዚል እና ሜክሲኮ፣ ኤሽያ ውስጥ ደግሞ ህንድ፣ ታይላንድ፣ ቻይና አካባቢ የምንሰራቸው። እንደ ሀገሩ ልዩነት ቢኖርም ብዙ ተመሳሳይ ነገሮች አሉ። አንደኛ የምንሰራው እነዚሁ ተላላፊ በሽታዎች ኮሚኒካብል ዲዚዝ ኢንፌክሽስ ዲዚዝ ከሰው እንስሳት ጤና እና ኤንቫይሮመንት ለሁሉም ኮመን ናቸው። የዛሬ አሁን ወደ 7-8 ዓመት በፊት ኮሮና ቫይረስ ሆኖ ከግመሎች ወደ እንስሳ የሚነሳ ሳውዲ አረቢያ ጀምሮ ወደ ኢትዮጵያ፣ ሌሎችም አፍሪካ ሀገሮች የተዛመተ አለ። እንደሱ አይነቱ ስራ ምናልባት ሪጂናሊ ስፔሲፊክ ለዛ አካባቢ የተወሰነ ሲሆን ደግሞ ሌሎች ደግሞ ከበድ ያሉ ዓለምኑ አቀፍ የሆኑ ችግሮች አሉ። እንደ አንታይባዮቲክ ሬዚስታንስ ወይም ጸረ ባክቴሪያዎችን ባክቴሪያዎቹ እየተቋቋሙት ማዳን ያቃተ መጥቷል። ይሄ በጣም ከፍተኛ ችግር እና እየተስፋፋ ያለ ነው። በመላው ዓለም ያደጉም ሀገሮች እያደጉም ባሉ ሀገሮች ላይ ዩናይትድ ኔሽን እንደውም አሁን ከፍተኛ ስጋት ያላቸው ከሚለው ደረጃ አውጥቶ አደገኛ ደረጃ ላይ እየደረሰ ብሎ የመደበው ችግር ነው። ይሄ ጸረ ባክቴሪያን መቋቋም ጀርሞችን ለአለመግደል መቻል በጣም የተስፋፋ ያለ ችግር ነው። እሱም ሁሉም ሀገሮች ላይ እንሰራለን። ትንሽ ቅድም ጠቀስም እንዳደረግኩት ከምግብ የሚነሱ በሽታዎች ወይም ከውሃ ኮሌራንም ጨምሮ ሌሎችም አሉ፣ ሳልሞኔላ። እነዚህ በሽታዎች ፓንደሚኮች ከመከሰታቸው በፊት ቀድመን እንዴት ነው እውቀትን የምናዳብረው? ካፓሲቲ ቢልዲንግ እንዴት ነው የላቦራቶሪ ያለውን ኢንፍራስትራክቸር የምናጠናክረው የሚለው እንደዚህ አይነት ስራዎችን ነው የምንሰራው።
ቅድም እንግዲህ እንደጠቀሱልኝ ዓለም እየጠበበች በመምጣቷ ወደፊት ኖቹ ተላላፊ በሽታዎች ከእንስሳት እና ከነፍሳት እንደሚመጡ ነግረውኝ ነበር እና የእንስሳት ጤንነት ከሰው ልጅ ጤንነት ጋር ምን ያያይዘዋል? እስቲ እሱን ይንገሩኝ።
በጣም ጥሩ። የእንስሳት ጤንነት ከሰው ልጅ ጤንነት ጋር በከፍተኛ ሁኔታ ይያያዛል። በተለይም ታዳጊ ሀገሮች እንደ ኢትዮጵያ ያሉ የህብረተሰባችን በየቀኑ ያለው የቀን ተቀን ኑሮ በእንስሳት ላይ የሚመካ ነው። ብዙ ነገር ሊሆን ይችላል፣ ለእርሻ ሊሆን ይችላል፣ ውሾችም ቢሆን ለቤት ንብረት ጥበቃም ሊሆን ይችላል፣ ለአህዮችም ሊሆን ይችላል። የእንስሳትና የሰው ግንኙነታቸው በህይወት በጣም የተዛመደ ነው በታዳጊ ሀገሮች። እነዚህ ደግሞ ብዙዎቹ ተህዋሲያን ልክ እንስሳትን የሚያጠቁት ሰውንም ያጠቃሉ። ቅድም የምለው እሱ ነው። እንግዲህ ብዙዎቹ አሁን ገና የሚታወቁና እየታወቁ ያሉ አሉ። ይሄ ተላላፊ ወይም ዞኖቲክ ዲዚዝ ይባላል በእንግሊዝኛው፣ ከእንስሳት ወደ ሰው፣ አንዳንድ ጊዜም ደግሞ ከሰው ወደ እንስሳት ተላልፈው ወደ እንስሳት ደግሞ ከገቡ ተዛምተው ተመልሰው ለሰው ትልቅ ችግር ይሆን ለእንስሳት። ለምሳሌ ሳምባ ነቀርሳ በሽታ ከእንስሳት ወደ ሰው የሚተላለፍ ብዙ ጊዜ ተጠንቷል፣ ይታወቃል። ያ እንዳለ ሆኖ እንደውም ኢትዮጵያ ውስጥ ለመጀመሪያ ጊዜ የተገኘ ሁሉ ጥናት አለ ከሰው ወደ እንስሳቱ ተመልሶ የተላለፈ ሳምባ ነቀርሳ ተህዋሲያን። ስለዚህ ይሄ በጣም የእንስሳትና የሰው ግንኙነት በጣም የተቀራረበ ነው። ያ ደግሞ ግንኙነት በኢትዮጵያ ባሉ ታዳጊ ሀገሮች ውስጥ እንደውም የበለጠ የጨመረ ግንኙነት ነው።
እንግዲህ ግሎባል ሄልዝ ዘንድሮ 10ኛ ዓመቱን ይዟል። ብዙ ስራዎችንም እየሰራችሁ ነው። ኮቪድ-19 እና የእንስሳት ጤና ወይም ደግሞ እናንተ ከምትሰሩት ጋር በምን መልኩ ይያያዛል? እስቲ ጥቂት ነገር በሉኝ።
ኮቪድ-19ን እንግዲህ በሽታውን የሚያመጣው ቫይረስ ኮሮና ቫይረስ የሚባል ግሩፕ ነው። አንድ ቫይረስ ዘር ሆኖ የተለያየ ዘር ሊኖር የሚችል ኮሮና ቫይረስ ነው። ይሄ ኮሮና ቫይረስ ለረጅም ጊዜ ይታወቃል፣ አዲስ ነገር አይደለም። አሁን በእኛም ስራ የግሎባል ዋን ስራችን ላይ አላማችን ይህን ፓንደሚክን ቀድሞ ማቆም ነው። ብዙ ጊዜም በተለያዩ ሀገሮች ላይ ኢትዮጵያም ጀምሮ ውስጥ በተደጋጋሚ ስንናገር የቆየን ነው። እነዚህን ቀድመን ጥናቶችን ማጥናት ቀድመን የአገሪቱን የጤና ሲስተም የላቦራቶሪ የመመርመር ችሎታ አቅም ማሳደግ የተማረውን የሰው ኃይል ለምሳሌ የኢትዮጵያ ሕብረተሰብ የጤና ኢንስቲትዩት ይሄጅት እና ዩኒቨርሲቲዎች ውስጥ ያለውን አቅም መገንባት ካፓሲቲ ቢልዲንግ፣ እነዚያን የምንሰራው ከብዙዎቹ በሽታዎች አንዱ እነዚህ ቫይረስ ኮሮና ቫይረስ ሌሎችም እንደዚሁ ብዙ አይነቶች አሉ። መንባይዘ ወይ ፓንደሚክ ደረጃ እንዳሁኑ እንደ ኮቪድ-19 ሊመጣ እንደሚችል እንገምት ነበር። እንደዚህ ኮቪድ-19 ብለን በስም ባናውቀውም በቅርብ ጊዜ እንደሚኖር በሳይንስ ግምቱ ስለነበረን ለዛ ዝግጅት የሀገሪቷን ሲስተም ለማጠናከር ነበር ስንሰራ ነበር። ከ2013 ጀምሮ 2016 ላይ ከአሜሪካ በሽታ መከላከያና መቆጣጠሪያ ድርጅት ጋር ሆነን እኒያውን የእንግሻ በሽታ ጋች በዛ ያን ምሳሌ በማድረግ የህፃናትንም ህይወት በማዳን የውሾችንም በመከተል የተለያየ ስራ እየሰራ ሀገሪቷን እናዘጋጅ ነበር። ኮቪድ-19 ከመከሰቱ 2 ወር በፊት ስብሰባ አድርገን ነበር። ያ የስብሰባው ትልቁ አላማ ወደፊት የሚመጣ ፓንዴሚኮችን ቀድመን ለመዘጋጀት የአቅም ግንባታ አፍሪካ ውስጥ እንዴት እናድርግ የሚል ኢትዮጵያ አዲስ አበባ ላይ ያደረግ ነው። ያ ማለት እንግዲህ ጥቅምት መጨረሻ 2019 ያንን ባንጠብቅም ዊኖ ከሳይንስ ከሁኔታዎች አንጻር ሊመጣ ስለሚችል ዝግጅት እናደርግ ነበር እና እንደዚህ አይነት ዝግጅቶች ላይ ነው የምንሰራው።
አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ከአካባቢ ከእንስሳት ወይም ከሰዎች ጋር ተያያዥነት ያላቸው እንደ ኮቪድ-19 እና ኢቦላ የመሳሰሉ ተላላፊ በሽታዎች ዙሪያ የሚያጠናው ግሎባል ዋን ሄልዝ ኢኒሼቲቭ የተለያዩ ሀገራትን የጤና ስርዓቶች ለማጠናከር እንቀሳቀሳል። የዚህ ተቋም ስራ አስፈጻሚ ፕሮፌሰር ወንዶሰን አበበ ከባልደረባዬ ኤደን ገረሞ ጋር እያደረጉት ያለውን ቆይታ ነው የምትከታተሉት። ወደ ቃለ ምልልሱ እንመለስ።
እንግዲህ ዓለምን ሌላም ከዚህ በኋላም ብዙ አይነት ወረርሽኞች እንደሚያሰጓት ይገለጻልና ከኮቪድ በላይም ሌሎችም ወረርሽኞች እንደሚኖሩ እርሶም ደግሞ ነግረውኛልና አሁን በኢትዮጵያ አስጊ የሆነው ነገር ምንድነው?
በጣም ጥሩ። እንግዲህ አሁን ኮቪድ-19 ቢከሰትም የተለያዩ በሽታዎች በኢትዮጵያ ደረጃ ቢሆን ወይ ደግሞ በአፍሪካ ደረጃ ወይ በዓለም ደረጃ ሊከሰቱ እንደሚችሉ እንጠብቃለን። በየመቶ ዓመቱ የሚመጣ ነገር እንደማይሆን ሁላችንም እንረዳለን። ከኢትዮጵያ ደረጃ የሚያሰጉ ነገሮች ምንድን ናቸው ካሉም በጣም ብዙ በርካታ ናቸው። ግን እንደው ለመጥቀስ ያህል ከምግብ ከውሃና በነፍሳት የሚመጡ የቫይረስ በሽታዎች ዓለም ላይ ሁሉ እየተስፋፉ ነው፣ ኢትዮጵያንም ያሰጓታል። ለምንድን ነው የበለጠ እነሱ ላይ ማጠንከር የምፈልገው? ትሮፒካል ሀገሮች፣ እነዚህ የምድር ወገብ አካባቢ ያሉ ሀገሮች በተለይ ብዙ ጊዜ አሁን የክላይሜት ቼንጅ መጀመሪያ ኢምፓክት የሚያደርጋቸው እና የተለያዩ እድገቶች እና ውሃ እጥረት የተለያዩ የአካባቢ የክላይሜት ቼንጅ ኢምፓክት ስለሚያደርጋቸው ብዙ ጊዜ የአካባቢ ሙቀት መጨመር ሪፖርት እየተደረገ ነው። በዛው ልክ ድሮ ለምሳሌ ኢትዮጵያም ውስጥ የማይታዩ በነፍሳት የሚመጡ በሽታዎች የሌላቸው ሀገር በሽታዎች የነበሩ እየታዩ ነው ኢትዮጵያ ውስጥ። ምሳሌ ለመጥቀስ አሁን ደንጊ ፊቨር የሚባል በሽታ አለ።
የደንጌ ትኩሳት ማለት ነው።
ደንጌ ትኩሳት ደንጌ ትኩሳት እኛ አሁን ብራዚል ውስጥ ሌላ ሀገር ደቡብ አሜሪካ በሚሰራ ጊዜ ነበር ድሮ ምናቅ፣ አሁን ግን ወደ ኢትዮጵያም እየገባ ነው። ሁለተኛው ደግሞ ከንጽህና አጠባበቅ ጋር ህብረተሰቡን በጣም ሊገነዘብ የሚችል ያለበት ነገር ከውሃ አቅርቦት፣ እርግጥ እንግዲህ አንዳንዴ ህብረተሰቡን መቆጣጠር የማይችለው መንግስትን በጣም ማሰብም ያለበት ነገሮች ሊኖሩ ይችላሉ። የንጹህ ውሃ አቅርቦት እንደዚሁም በንጹህ ውሃም ተጠቅሞ ጤናን መጠበቅ ብዙ ከውሃ የሚመጡ ተዋሲያንም እየጨመሩ ነው ዓለም ላይ በተለይ ታዳጊ ሀገሮች ላይ። አንዱ ኮሌራ ነው። ድሮ ኮሌራ የሚባለው ነገር የሚሰማው ድንገት አንድ ሀገር ወይ መሬት መንቀጥቀጥ ካለ ወይ በጣም ከፍተኛ ችግር ካለ ነበር። አሁን ግን በየጊዜው የሚከሰት ነገር የሆነ ነው። ስለዚህ ከውሃ የሚመጡ በሽታዎች ሁለተኛው ነው፣ ከነፍሳት ከውሃ እና ይህን የንጽህና መጠበቅ ወሳኝ ነው። ሶስተኛው ከምግብ የሚመጡ በሽታዎች በጣም አሳሳቢ ላጊ ናቸው። ያልበሰለ ጥሬ ስጋ ይበላል። ይህ በጣም አደገኛ ነገር ነው። ከብዙ ብዙ በሽታዎች አንጻር የተለያዩ አይነት ተዋሲያን አሉ። በቀድሞ የሚታወቀው ኮሶ ብቻ አይደለም። ከኮሶም ውጪ በተለያዩ ተዋሲያን የሚከሰቱ በሽታዎች አሉ። አንዱ የምናጠናው ነው። ኢትዮጵያ ውስጥ ግን ህብረተሰባችን መገንዘብ ያለበት ምግቡን በአግባቡ ማለት ደግሞ በደንብ መጠበስም ያለበት ነገር ከሆነ መጠበስ፣ ወተትም ከሆነ ፓስተራይዝ የመደረግ እንግዲህ አቅምና ሁኔታዎች በፈቀደው መጠን ማለት ነው አድርጎ መመገብ በጣም አስፈላጊ ነው። ስለዚህ እነዚህ ሶስቱ ከነፍሳት የሚነሱ ከውሃ የሚነሱ ምግብ የሚነሱ ትልቁ የዋን ሄልዝ ፎከስ እና ችግሮች ናቸው። አንዱ ነገር ኤንፋሳይዝ ለማጠናከር ያህል ሌላው ሀገራችንም ውስጥ እየተገነዘብን ያለ ነው ባለፉት 10 ዓመት እያየ ነው ነገር ሀገሪቷ እያደገች በሄደች ቁጥር ህብረተሰቡም እየጨመረ በሄደ ቁጥር የተለያዩ ፋብሪካዎች ምን በተሰሩ ቁጥር ኢንቫይሮንመንቱ ደግሞ ኬሚካሎች አሉ የተለያዩ ኬሚካሎች በአሁኑ ጊዜ ብዙዎቹ የኢትዮጵያ ሆስፒታል ሐኪሞች ሌሎች ሊመሰክሩ እንደሚችሉት የካንሰር ቁጥር እንደ ድሮ እድሜው የገፋ ሰው የሚባል ብቻ አይደለም፣ የልጆችን ካንሰር እየጨመረ ነው። ይህም በጣም አሳሳቢ ነገር ነው፣ ለእኛም በጣም ያሳስበናል።
ግሎባል ዋን ሄልዝ እንግዲህ አሁን 10 ዓመት ሆኖታል። በቀጣይ ምን አይነት ነገሮችን ነው ለመስራት የምታስቡት? ምን ምን ላይ ነው እንቅስቃሴዎቻችሁ የሚሆኑት?
በጣም ጥሩ። እንግዲህ በቀጣይ የምናስባቸው ብዙ ነገሮች አሉ። የተወሰነውን ለመጥቀስ ያህል አንደኛው በዓለም አቀፍ ደረጃ ያለ የጤና ቁጥጥር IHR ባይ ኢንተርናሽናል ሄልዝ ሬጉሌሽን ስታንዳርዶች አሉ። ኢትዮጵያ እንግዲህ ኢትዮጵያ ላይ ፎከስ ስለምናደርግ በዚህ ንግግራችን ኢትዮጵያ ግዴሮች ማለት ነው ይችላል። ኢትዮጵያ እነዚህን የዓለም አቀፍ ጤና ቁጥጥር መመሪያዎችን የምታሟላበትን ሁኔታ መስራት ያሰፋ ያለው አጠቃላይ ትኩረት የምንሰጠው ነው። ያንን ለማሟላት የምናደርጋቸው ነገሮች አሉ። አንዱ ሰርቬላንስ ወይም የመስክ ዳሰሳናቶች በተለያዩ በሽታዎች ላይ ማድረግ ያንን አጠናክረን መቀጠል እንፈልጋለንም የዓላማችን ውስጥ አሉ። ረጅም ጀመርናቸው እንቅስቃሴዎች አሉ በቅርቡ በጣም ልናስፋፋ የምናስበው። ሁለተኛ የኢትዮጵያ በጣም ወደኋላ የቀረችባቸው በአማርኛ ቃል ላይ ኖረው ይችላል ግን አሁን ቫይረስ እነዚህ ተዋሲያኖችን ጂኖሚክስ መስራት የኢትዮጵያ አቅም በጣም ወደኋላ ነው። የጂኖሚክስ ካፓሲቲን መገንባት ትልቁ ፎከሳችን ነው። ለብዙ ለሚሰሩ ነገሮች በጣም ውጤታማ እና በጣም ለህብረተሰቡ ጠቃሚ ለሀገሪቱም ጠቃሚ ውጤቶችን ሊያስገኝ የሚችል ስለሆነ ያንን ማስፋፋት እንፈልጋለን። በሶስተኛ ደረጃ ቀደም እንዳልኩት ልክ እንደ ኮቪድ-19 እንደ ፓንዴሚክ ባይመጣም በየቀኑ እየጨመረ እና በጣም እየተባባሱ ያሉ ችግሮች ቅድም እንደ ጸረ ተዋሲያን የማዳን ችሎታቸው እያነሰ መሄዱ ለተለያዩ በሽታዎች ይሄ በጣም አሳሳቢ ነገር ይሄ ከፍተኛ ችግር እንደሚያመጣ እንጠብቃለን። ወደፊትም ከፍተኛ ችግር እንደሚሆን አንጠራጠር ግን ይህንን ግን መቀየር ሁላችንም ከሳይንቲስቱ ብቻ ሳይሆን ወይ ደግሞ የአሜሪካ መንግስት ብቻ ሳይሆን ወይ ደግሞ የኢትዮጵያ መንግስት ብቻ ሳይሆን የህብረተሰቡ የእያንዳንዱ ሰው ዳኒቶችን መውሰድ በአግባቡ ንጽህና መጠበቅ ብዙ አስተዋጽኦች ይኖሩታል። እኛ ግን ይህ ችግር እንዳለ ስለምንረዳ በጣም በከፍተኛ ደረጃ ይህ ጸረ ተዋሲያን የተመለከተ አንታይ ማይክሮቢያል ሬዚስታንስ በሰው ሆስፒታልም ደረጃ በእንስሳትም ደረጃ እና በተቀናጀ መልኩ ከሰው እና ከእንስሳት ጋር በተቀናጀ መልኩ እሱንም ለማስፋፋት እየሰራ ነው።
እሺ፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ።
አድማጮች ከግሎባል ዋን ሄልዝ ኢኒሼቲቭ ስራ አስፈጻሚ ፕሮፌሰር ዋንደሰን አበበ ጋር ያደረግነውን ቆይታ ነበር የተከታተላችሁት። ከኛ ጋር ለነበራችሁ ቆይታ እናመሰግናለን። በቀጣዩ ሙዚቃ እረፍት አርገን ስንመለስ ለህፃናት የሚሆኑ ተረቶችና ትረካዎችን በምስል ያቀናበረ የሚያቀርብ የዩቲዩብ ቻናል እንቃኛለን። ቆይታችሁ ከኛ ጋር ይሁን። በስነ ምግባር ታንጸው አድገው ነገ በሀገራዊና በራሳቸው ጉዳይ ላይ ተሳታፊ እንዲሆኑ ከትምህርት ቤት በቀጥታ ከሚቀስሙት ትምህርት ባሻገር ከመጽሐፍት፣ ፊልሞችና ከመገናኛ ብዙሃን የሚያገኙቸው መልእክቶች ትልቅ ሚና አላቸው። በተለይ ታሪክን ለልጆች በማስተማርና ማህበራዊ እሴቶችን በማስተላለፍ ረገድ ደግሞ ተረቶች ትልቅ ቦታ ይሰጣቸዋል። የዛሬው እንግዳችን በኃይሉ ገብረ እግዚአብሔር እነዚህን ትረካዎችና ተረቶች ለህፃናት በሚመች መልኩ በምስል እያቀናበረ እያቀናበረ የሚያቀርብ አዲስ የዩቲዩብ ቻናል ከፍቷል። ስለ ቻናሉና በህፃናት ዙሪያ ስለሚሰራቸው ስራዎች ከባህሉ ጋር ቆይታ አድርጌ ነበር። ቀጥሎ ይቀርባል።
አያ ተንኮሉ። አንድ ጊዜ አውራ ዶሮና ጥንቸል ሆነው ተንኮለኛው አያ ተንኮሉ ቤት ሄደው ዋጋውን ሊሰጡት ተነሱ። ይሁን እንጂ ያያ ተንኮሉ ቤት ሩቅ ስለነበር ወደዚያ የሚያደርሳቸው ጋሪ አውራ ዶሮ እንዲሰራ ተወሰነ። አውራ ዶሮም ቆንጆ የሚያምር ቀያይ ጎማዎች ያሉት ጋሪ ሰራ። አራት አይጦችም ጋሪውን እየጎተቱ አውራ ዶሮና ጥንቸል ደግሞ ተሳፍረው ወደ አያ ተንኮሉ ቤት ጉዞውን ተጀመረ።
ይህ በመግቢያው ላይ የሰማችሁት ተረት የተቀነጨበው በቅርብ ጊዜ ከጀርመን የባህል ተቋም ጋር በመተባበር ለህፃናትና ታዳጊዎች ልዩ ልዩ ትረካዎችንና ተረቶችን ከምስል ጋር አቀናብሮ በዩቲዩብ ቻናል አማካኝነት ማቅረብ ከጀመረው እነሆ ለልጆች ቻናል ነው። የዩቲዩብ ቻናሉን የከፈተው ደግሞ ከዚህ በፊት በተለያዩ መጽሐፎቹ የህፃናት የቲያትር ድርሰቶቹና ግጥምን በጃዝ በሚያቀርቡ ዝግጅቶች ላይ ዘና በሚያደርጉ ወጎቹ የምናውቀው በኃይሉ ገብረ እግዚአብሔር ነው። በኃይሉን ከ3 እስከ 12 ዓመት ዕድሜ ክልል ላሉ ልጆች የተዘጋጀውን ይህን እነሆ ለልጆች የተሰኘ የዩቲዩብ ቻናል ለምን እንደጀመረ ጠይቀነው ነበር።
ብዙ ስራዎችን የልጆችን ስራ የመጽሐፍም ህትመትም የልጆች ቲያትሮችም እጽፍ ነበረ። ከዛ አንጻር አሁን ወደ ማህበራዊ ድረገጽ ስለመጣ ብዙ ነገሮች ወደዛ እየመጡ ስለሆነ ይበልጥ ደግሞ ተደራሽ ለማድረግ ብዙ የፈጠራ ስራዎችን ለመስራት ክፍት ስለሆነ ሌሎችንም ጓደኞች የማሳተፍም ስለምችል ወደዚህ ማህበራዊ ድረገጽ መጥቼ ወደ ዩቲዩብ ለመምጣት ችያለሁ።
በኢትዮጵያ የሚኖሩ ህጻናት በየቋንቋቸው በመማራቸው ምክንያት አንድ የሚያደርጓቸው ተመሳሳይ ታሪኮች እየሰሙ አይደለም የሚለው በኃይሉ ህጻናት በተለያየ ቋንቋም ቢሆን ተመሳሳይ ተረቶችንና ታሪኮችን እንዲሰሙ በማድረግ አንድነትን መፍጠር፣ ፍቅርን፣ መተሳሰብንና ወንድማማችነትን በተረትና በጨዋታ ማስተማር ይቻላል ብሎ ያምናል። ተመሳሳይ ታሪኮችን በተለያዩ የኢትዮጵያ ቋንቋዎች ለማሳተም ጥረት እያደረገ ነው።
ይሄ በአንድ አይነት ስለ ሀገር፣ ስለ ቤተሰብ፣ ስለ ወንድማማችነት የሚሰብኩ የሚነግሩን ለልጆች ተረቶች፣ ሞራል ማስተማሪያ ስነ ጽሁፎች ክፍተት አለ የሚል ሀሳብ መጣ። በአንድ አሁን በእኔ እድሜ እንኳን ያለነው ልጆች ብታገናኝን በጋራ የምናስታውሰው ስንሰማው ያደግነው ተረት አናጣም። አሁን ያ ነገር እየጠፋ ነው። ስለዚህ ተመሳሳይ ተረት እነዚህ ታሪኮችን እነዚህ ሞራል ሊያስተምሩ የሚችሉ ተረቶች ለምንድን ነው እንደ መነሻ በሶስት ቋንቋ በትግርኛ፣ በኦሮምኛ፣ በአማርኛ ለምን ተተርጉመው አናሳትም እና በያሉበት በየክልሉ አይሰራጭም የሚል ሀሳብ ነው።
በቀደመው ትውልድ የበርካታ ስነ ጽሁፍ ውጤቶች ባለቤት የሆኑት ደራሲ ከበደ ሚካኤል ተረቶችን በግጥም ቅርጽ እያደረጉ እንደ ፋኖስና ብርጭቆ፣ አውራ ዶሮና የአይጥ ግልገል እንዲሁም ብረት ድስትና ሸክላ ድስት የመሳሰሉ ትምህርት አዘል ጽሁፎችን ለልጆች ያቀርቡ ነበር። ለዚህ ትውልድ ግን እንደዚህ አይነት የልጆችን ስብዕና የሚያንጹ የግጥም ተረቶች እየቀረቡ አይደለም የሚለው በኃይሉ በዚህ ዙሪያ ብዙ መስራት እንደሚፈልግም ይናገራል።
ድሮ ስናድግ በነ ከበደ ሚካኤል ተረቶች አድገዋል። እነዚህ ተረቶችን በግጥም አሁን ያ ነገር ቀዝቅዟል፣ እየጠፋ ነው። ስለዚህ ተረቶች በግጥም ስንል ብዙ ጊዜ ለልጆች በቀላሉ ለመያዝ ይመቻል ግጥሞች እና አሁን እኛ ራሱ እስካሁን ድረስ ማንረሳቸው ታሪኮች አሉ አይደል? እንደ ፋኖስና ብርጭቆ፣ እነ ሸክላ ድስትና ብረት ድስት አይነት ታሪኮች ሲቀመጡ በግጥም ግልጽ መሆናቸው ዜማ ኖሯቸው በቀላሉ ልጆች እንዲይዟቸው ተደርገው የተሰሩ ለዛ ነው ማንረሳቸው። ስለዚህ ያን ነገር ለምሮ የማይቀጥለው እነዛን ተረቶች በዛ ፎርም ብንቀጥል ልጆችን በቀላሉ ማስተማር እንችላለን።
የቤት እንስሳትን ንጽህና መጠበቅ የልጆቻችንን ጤና መጠበቅ ነው።
አሁን የሰማችሁት ደግሞ እነሆ ለልጆች ዩቲዩብ ቻናል ላይ ከሚቀርቡት ዝግጅቶች መካከል ከእኛ ቤት ለእናንተ በሚል ርዕስ ከሚቀርበው የተቀነጨበ ነው። ዝግጅቱ እማዋይሽ ስሜ ተሰኘች የባህሉ ባልደረባ ከልጆቿ ጋር በተለይ በኮሮና ምክንያት ከቤት መውጣት በማይመከርበት ጊዜ አትክልት ሲንከባከቡ መጽሐፍ ሲያነቡ ወይም የቤት እንስሳትን ንጽህና ሲጠብቁ በማሳየት ልጆች እንዲማሩ የሚያደርግ ነው። ዛሬ ምን ሰጣቸው ነው ነገ ልጆች ላይ የምናየው የሚለው ባህሉ ከተረቶቹ በተጨማሪ እንደነዚህ አይነት ዝግጅቶች ለልጆች የወደፊት ስነ ምግባር መሰረት በመሆናቸው የበለጠ መስራት ይጠበቅብናል ይላል።
ተረቶች ዋጋ አላቸው። እነዚህ ታሪኮች ልጆች ላይ መስራት ዋጋ አላቸው። ነገ አገር ይረከበናል ምትዩ ዛሬ በስርዓት መንገዱን አሳይተሽ ካልቀረሽው ዛሬ በተረቶች፣ በትረካዎች፣ በምሳሌ አነጋገሮች ብዙ አሉ ትሩፋቶች መሰረታዊ የሆኑ መማሪያ ሊሆኑ የሚችሉ በየባህሉ በየቋንቋው እነዛን ሼር መደራረግ ይሄ በጣም መሰረታዊ ነገር ነው። ልጆች ላይ መስራት ማለት መሰረት መጣል ማለት ነው አይደለ? ከታች ከህፃናት ላይ የንባብ ባህል እንዲያሳድጉ አካባቢያቸውን እንዲረዱ አገር የቤተሰብ ፍቅር ራስን ማወቅ ይሄ በራስ መተማመንን ማዳብ እነዛ ናቸው። በተረቶች፣ በታሪኮች፣ በምሳሌ አነጋገሮች ናቸው እነዚህ ነገሮች ዴቨሎፕ ማድረግ ይቻላል።
እነሆ ለልጆች ዩቲዩብ ቻናል ገና የጅምር መንገድ ላይ ነው። ባዛውንቶች የሚተረኩ ተረቶችንና በህፃናት በራሳቸው የሚዘጋጁ ዝግጅቶችን ጨምሮ ራሱ የጻፋቸውን ገና ለህትመት ያልበቁ ተረቶችን በምስል እንዲቀናበሩ ማድረግ በኃይሉ በዩቲዩብ ቻናሉ ሊሰራቸው ከሚያስባቸው ስራዎች ጥቂቶቹ ናቸው። በህፃናት ዙሪያ በቂ ስራ አልተሰራም የሚለው በኃይሉ ነገ አገሩን የሚወድ ብቁ ዜጋ ለማፍራት ዛሬ ተባብረን እንስራ ሲል ተመሳሳይ ፍላጎትና ሙያ ያላቸው ሰዎች የነገውን ትውልድ በስነ ጽሑፍ ለማነጽ አብረውት እንዲሰሩ ጥሪ አቅርቧል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። አድማጮች ለምሽቱ ያዝናቸው ዝግጅቶች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ አመሸነው ስመኝሽ የቆየ ነበርን። ነገ በሌሎች ቅንብሮች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።